ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እኔ ስለኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 12 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መስከረም 12 ቀን 659 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
አንዳንዶች ያወቁ መስሏቸው ኮሎኔሉን ተውትና በወያኔ ወይም አሜሪካ ላይ አተኩሩ ይላሉ። ወያኔም አሜሪካም የኢትዮጵያ ገዢ ነን ብለው በስልጣን አልተፈየሙም። በአገራችን ጉዳይ ጣልቃ ገብተው ዕጣ ፈንታችንን ሊወስኑ ቢጥሩም ስልጣን ይዞ ዋናው ወሳኝና መሪ ነኝ ያለው የገዢው ቡድን ድርጅት አለቃ ኮሎኔሉ ነው። ንግግር ሲበዛ ያጠፋል፣ ማረም ሲበዛ ያስተፋል በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። በማከታተልም የተለያዩ ከዝግጅት ክፍላችን ከዚህ ቀደም ቀርበው የነበሩ ጽሑፎችን በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ልሳን ዲሞክራሲያ በጥቅምት ወር 2008 ዓመተ ምህረት ረሃብ ለምን ደፈረን በሚል ርዕስ ታውቶት የነበረውን እትም አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
እየተካሄደ ያለው ጦርነት ኢትዮጵያን ለማፍረስና ለማዳን በሚፈልጉ ኃይሎች መካከል በመሆኑ የሀገር አድን ትግሉ ተፋፍሞ መቀጠል እንዳለበት የሀገራችንን ፖለቲካ በጥልቀት የሚከታተሉ የፖለቲካ ታዛቢዎች አሳስበዋል። እነዚህ ክፍሎች በተለያዩ የኢትዮጵያ አካባቢዎች በየአቅጣጫው የሚነሱ ችግሮች እና ማንነት ላይ ያነጣጠሩ የህይወት ጥፋቶች፣ የንብረት ውድመቶች አሁን አገሪቱ በገጠማት ጦርነት ምክንያት ይበልጥ ህዝብን እንዳያራርቅና በተለያዩ አካባቢዎች በየጊዜው ቅርጽና ይዘታቸውን እንዲሁም የትኩረት አቅጣጫቸው የሚቀያየሩ ችግሮች እየተባባሱ መምጣታቸውን በመጥቀስ ለወደፊት የኢትዮጵያ ሁኔታ እጅግ አሳሳቢ እንደሆነ ስጋታቸውን ገልጸዋል። ጦርነቱ በሰሜን ብቻ የተወሰነ እንዳልሆነና በጦርነቱ ምክንያት በየአቅጣጫው የሚፈጠሩ ችግሮች ከጦርነቱ ለይቶ ማየት ተገቢ አለመሆኑንም ይናገራሉ። ዛሬ ኢትዮጵያ ኃይሎች በትግራይ የተፈጠረውን ጦርነት እየወሰደ ያለውን ትኩረት እንደ መልካም አጋጣሚ በመውሰድ በሌሎች የሀገሪቱ ክፍሎች ጥፋቶችን እያደረሱ ይገኛሉ። በመጨረሻም በሁሉም አቅጣጫ እየተካሄደ ያለው ጦርነት አሸባሪ ተብሎ ከተፈረጁ ቡድኖች ጋር በመተባበር ኢትዮጵያን ለማጥፋት የሚደረግ እንጂ በወያኔና በአገዛዝ መካከለ የሚካሄድ ባለም ሆኖ ጦርነቱ የአንድነት ኃይሎች ተባብሮ መፍትሄ እንዲሹ አሳስቧል። በሰሜን ኢትዮጵያ ውስጥ ባለው ጦርነት ሳቢያ በጎንደር፣ በወሎና አፋር አካባቢዎች የወደሙ የጤና ተቋማት የጤና መሰረተ ልማቶች ከፍተኛ መሆናቸውን የጤና ጥበቃ ሚኒስቴር አስታወቀ። የጤና ተቋማትን በተመለከተ እንዳስታወቀው በድምሩ ከ1500 በላይ የጤና ተቋማት ላይ ከፍተኛ ጉዳት ደርሷል። በዚህ ጦርነት በጎንደርና በወሎ አካባቢ ብቻ 20 ሆስፒታሎችና 277 የጤና ጣቢያዎች አገልግሎትን አቋርጠዋል። ከዚህም በተጨማሪ 14 ሆስፒታሎችና 153 ጤና ጣቢያዎች እንዲሁም 642 ጤና ኬላዎች ተዘርፈዋል። በአፋር አንድ ሆስፒታል 10 ጤና ጣቢያዎችና 38 የጤና ኬላዎች ዘረፋ ተፈጽሞባቸዋል ተብሏል። በዚህም ሳቢያ በየአካባቢዎች የሚገኙ በሚሊዮኖች የሚቆጠሩ ነዋሪዎች ከመሰረታዊ እስከ ከፍተኛ የጤና አገልግሎቶችን እንዳያገኙ እንቅፋት መፈጠሩ ተገልጿል። በሁለቱም አካባቢዎች በነበረው ጦርነት በድምሩ 21 ሆስፒታሎች፣ 287 ጤና ጣቢያዎችና 1200 ጤና ኬላዎች በድምሩ 1508 በላይ ጤና ተቋማት ላይ ዘረፋና ውድመት መድረሱ ታውቋል። በጦርነቱ ምክንያት ከተፈናቀሉ ሰዎች መካከል 71000 የሚሆኑት ነፍሰ ጡር እና ጡት የሚያጠቡ እናቶች እንደሆኑ ሲታወቅ፣ በአማራና አፋር አካባቢ በጦርነቱ ሳቢያ የተፈናቀሉ ዜጎች ብዛት ከ1 ሚሊዮን በላይ እንደሆነም ታውቋል። ወራትን ባስቆጠረው ጦርነት ምክንያት ከጤና ተቋማት ባሻገር በሰሜን ያገሪቱ ክፍሎች ውስጥ በሚገኙ የትምህርት ተቋማት ላይ ጭምር ውድመትና ዘረፋ መፈጸሙን ማክሰኞ መዘገባችን ይታወሳል። ይሁንና አገዛዙ ወያኔ ያደረሰ ያለውን ከማተት ባለፈ በጦርነቱ ሰለባ የሆኑትን በየሜዳው ወጥቀው የምግብ የመዳኒት ያል የሚሉ በጎንደርና በወሎ በአፋር በወለጋና በቤንሻንጉል ጉሙዝ የተፈናቀሉና የተሰደዱ ዞር ብሎም እንደማያቸው በየለቱ ከሚዘገቡ የህዝብ ሮሮች መገንዘብ ተችሏል። ኮሎኔሉ ህዝብን ከመናቆ የተነሳ የዘር ማጽዳት ይመሩ ከነበሩ አንዱ የኦነግ ሸኔ አሸባሪ በሰላም ስም አዲስ አበባ ማስገባቱ የጠባብ ዘረኞቹ አገዛዝ ለወደፊት ያቀደውን እርኩስ ሴራ ይጋለጥበታል ተብሏል። በየመን የሁቲ ታጣቂዎች ፍርድ ቤት አሜሪካውን ፕሬዝዳንት ዶናልድ ትራምፕንና የሳውዲውን ልዑል መሐመድ ቢን ሳልማን ላይ የሞት ቅጣት ፈረደባቸው። ፍርድ ቤቱ በነ ትራምፕ መዝገብ ተከሰው የነበሩ 9 ሰዎች ከትናንት በስቲያ በአደባባይ በሞት ቀጥቷቸዋል። የተባበሩት መንግስታት ድርጅት ይህንን የአደባባይ ግድያ በጥብቅ ያወገዘ ሲሆን አሜሪካ፣ እንግሊዝና የአውሮፓ ህብረት ድርጊቱን ኮንነዋል። ከሰነአ አደባባይ በጥይት ተደብድበው እንዲገደሉ የተደረጉት 9 የመናውያን በ2010 አንድ ከፍተኛ የሁቲ አመራር ላይ በሳውዲ መራሽ ኃይል የአየር ጥቃት እንዲገደል መረጃ አቀበልቻለሁ በሚል ጥፋተኛ ተብሎ የተፈረደባቸው ናቸው። የየመን ከ2007 ጀምሮ በግጭት ውስጥ ያለች አገር ናት። ግጭቶች የተጀመሩትም የሁቲ አማጽያን በርካታ የአገሪቱ ክፍሎች ከተቆጣጠሩ በኋላ ነው። የሁቲዎቹ ማየል ተከትሎ ሳውዲ የምትመራውና ኢምሬቶችን ያሳተፈ ጦር ፕሬዝዳንት አብዱራህማን ማንሱር ሃዲ ወደ ስልጣን ለመመለስ ከፍተኛ ዘመቻ ከፍቶ በሺ የሚቆጠሩ ንጹሃን ተገለዋል። ይህ የሳውዲ መራሹ ጦርነት በድምሩ እስከ 130,000 ሰዎች መገደላቸው ይገመታል። ከ5 ሚሊዮን ሰዎች በላይ ደግሞ ለከፋ ረሃብ ተጋልጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉትሬስ ግድያውን ማውገዛቸውንም ምንጮች አስታውቀዋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
በድል ተገነት ይዋባል በአዋዜ ማድምጠ
የረቡ መስከረም 12 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ንግግር ሲበዛ ያጠፋል፣ ማረም ሲበዛ ያስተፋል። የዋልድባን ቆሪፍ በብዛት የበሉ የማረን መዘዝ ያውቁታል። ያልሞተና ያልተኛ ብዙ ይሰማል ነውና ቱሪናፋው ኮሎኔል አፉን መረለቆ ሲለፈፍ ማድመጥ ተገደናል። በስቷልና ይመራል ቋቅ ያሰኛል እንደሚሉት ነው። አንዳንዶች ያወቁ መስሏቸው ኮሎኔሉን ተውትና በወያኔ ወይም አሜሪካ ላይ አተኩሩ ይላሉ። ወያኔም አሜሪካም የኢትዮጵያ ገዢ ነን ብለው በስልጣን አልተሰየሙም። በአገራችን ጉዳይ ጣልቃ ገብተው ዕጣ ፈንታችንን ሊወስኑ ቢጥሩም ስልጣን ይዞ ዋናው ወሳኝና መሪ ነኝ ያለው የገዢው ቡድን ድርጅት አለቃ ኮሎኔሉ ነው። ኳሱ ቆሻሻ ነው፣ ግን ተንከባሎ ተንከባሎ የሚቆመው 4 ኪሎ ቤተ መንግስት ገብቻለሁ ሙሴ ነኝ ከሚለው ጋር ነው። ዋናው ተጠያቂ ኮሎኔሉ ነው። ዋናው ቀዳዳም ከሱ በላይ የለም። ስንጥቅ ምላሱን ሲዘረጋ የሚረጨው ማር ሳይሆን ቅርጽ አልባ ውልግድግድ ውሸቱና ቅጥፈቱን ብቻ ነው። ለሚያምኑት ሊታዘንላቸው ይገባል። የኮሎኔሉ ድርጅት ዘረኛ ነው። ዓላማቸው ህዝብን እርስ በርስ አፋሽተው በቀለቦቻቸው አማካይነት የዘረኛ በላይነትን አለበለዚያም ግንጠላን ማስፈን ነው። ኮሎኔሉ ከመጀመሪያው ኢትዮጵያን ለማታለል ፍጆታ ቢያነሳት ቢጠቃቀሳትም ልቡ ግን ሌላ መሆኑ ግልጽ ነበር። በሹመት ተወላጆችን አንስቶ ከተላላኪ እስከ ሚኒስቴርና ጀነራል በኦህዴድ ኦሮሞ ተወላጆች ተክቷል። የኢትዮጵያን ሰንደቅ ዓላማ በኦነግ ባንዲራ ተክተው ስንቶቹ ጀግኖች አንግበው የሞቱለትን ሰንደቅ ዓላማችንን ሲቀዱ ተባባሪ ሆኗል። ዛሬማ ለኢትዮጵያ ቆም ተሰለፍ የሚሉት ሳይቀሩ ታሪካዊ ሰንደቃችንን ትተው የወያኔን ቡትቶ ሲያውለበልቡ ነው መታዘብ የተገደድነው። ከመጀመሪያው ጌዲዮን አፈናቀለ፣ ቡራዩን ቀጠለ፣ ህዝብን ንቆ አልነበርኩም አላየሁም አልሰማሁም ብሎ ተፈጠመ። ሰው ሲፈጅ ዛፍ ተከላ ተሰማራ፣ ሁሉን አዋቂ ነኝ ብሎ በውሸት አጥለቀለቀን። ምሁርና አገራዊ ያልናቸው ሳይቀሩ ቅኔ እንቀኝለት ይሸለምልን ብለው ቧረቁ። ኩንታል ሀፍረት ቅሌት በስፋት። በዘመነ ወያኔ ቅሌት መላበስ ጀምሮ የነበረው የምሁር ክፍል በተለይም በውጭ አገር ያለው ጭልጥ ብሎ ወደ ባንዳነትና በተጨባጭ ዘረኛ ደጋፊነት ገባ። ምርጫ ብለው ኮሎኔሉን አጅበው ኪሳራ እንደገቡ ህዝብ ሁሉ አይቷል። ኮሎኔሉም እንደ መለስ ዜናዊ ፍጹም ስልጣንን ከእጁ ሊወጣ ከቶም የማይፈልግ ግብዝ መሆኑን አረጋግጧል። እውነትም የኮሎኔሉ ውሸት ቅጥ ያጣ ነው። በተራ አነጋገር ኮሎኔሉ ዞሮበታል። ከቀን ቀን ውሳኔና ሂደት ላይ ነው ያለው። የተሰጡት አማካሪዎች ምክር አይሰማም ይላሉ። ሁሉን አውቃለሁ ባይነውና ፍጹም ስልጣንን አጤነትን ይመኛል። በከንቱ ደሴ ማረቀናል። የቅጥፈት ጣቃው ከባድ ነው። ህዝብ ላይ ሲያራግፈውም አይቀፈውም። ተረኛንን ባይ አሳማ ሆዶች ኮሎኔሉን ከበውታል። የሰበሰባቸው ራሱ ነው። ኦሮሚያ ያለውን እውን አድርጋለሁ ብሎ ደፋ ቀና የሚለውም ዋናው ራሱ ነው። በህዝብ ላይ በአማራው ላይ ፍጅትን አቀነባባሪ ራሱ ነው። ጭምብሎችን አጥልቆ መገኘቱ ኃላፊነቱን አይደብቅለትም። ኦነግ ተባለ ኦነግ ሸኔ ወይም ብልጽግና ሁሉም ያገዛዙ ጭምብሎች ናቸው። ባዴን ተባለ አዴፓ በአማራው ህዝብ ዘንድ ዘረኛው ኦህዴድን የሚወክል ኃይል ነው። የውስጥ አርበኛ ላገዛዙ እስከዛሬም እነዚህ ግንጦች ከህዝብ ጎራ ሊወገዱ ባለመቻላቸው የአማራው ህዝብ ትግል ውሃ ቅዳ ውሃ መልሶ ነው ይገኛል። ግንጦቹን ሳይጸዳ ጭራቆቹን ገጥሞ ማቸነፍ የሚቻል አይደለም የተባለውን ገና አድማጅ ጆሮዎችን በስፋት አላገኙም። የአማራው ህዝብ ዋና ጣላቶች ዛሬም ከውስጥ ሆነው የህዝብን ትግል እያደናቀፉ ናቸው። የሀገር መንግስት ነኝ ለማለት የሚዳዳው የኮሎኔል አገዛዝም ሁሉም እንደታዘበው ጸረ ወያኔውን ዘመቻ ሻጥር እየፈጸመበት ለወያኔም እየጠቀመ ነው። ይጠፋ ያለውን ወያኔ ነፍስ የዘራበትና ለጠረጴዛ ውይይትም እጩ ያደረገው ኮሎኔሉ ነው። የአሜሪካ ፍላጎትና ሻጥር እንዳለ ሆኖ ፍላጎታቸውን እያሟላ ያለው ኮሎኔሉ ነው። ጸረ አሜሪካ መስሎ ሊለፍፍ ቢቃጣውም ልቡ በዋሽንግተን መገዛቱ ለማንም የሚሰወር አይደለም ማለትም እንችላለን። የህዝባችን ጸረ ኢምፔሪያሊስት ትግል ይጠንክር። ዘረኝነት ላይ የጋራ ኢትዮጵያዊ ትግላችን ይጠንክር።
የአገሬ ዘመኝ ከዚያም የነፍጠኞች ልጅ ነኝ ያጥንታቸው ፍላቅ የነማቸው ውጤት ሞቶ ያከበሯት ኢትዮጵያ ባለች በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ሙት ዓመት ከተጣላካት የነፍጠኞች ልጅ ነች። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታ የነበር ከሃዲ ወያኔ ነፃነት የማያውቅ ሸክም ወዳድ ጌኛ በገዛው ይምላል ሲነሳም ሲተኛ እኔ ልሙት ብሎ ጭራሽ አይነሳም። የወራሪን ጫማ ይሻለዋል መታ ነፃ ሁና ከሚያይ ውድ እናት አገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ። ነፃነት የማያውቅ ሸክም ወዳድ ጌኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ መስሎት ይለኛል ነፍጠኛ። አዎ ነፍጠኛ ነኝ። ሸዋረ ግልግልኔ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመተ አምርረው ብለ ቢትወደድ አዳነች ያጃ ካማ ኬሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብ ሆነን እንዳለን ሀበሻ እንሳደን ነበር ባለቤት እንዳጣ የገበያ ውሻ። አሁ ነፍጠኛ ነኝ። ሀብተ ጊዮርጊስ ደናግዴ ባልቻ አባ ነፍሶ እነ አብርሃም ደሞ ጫባ ላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ጣይቱ ሁሉ ዘር አይደረሰና ጅግናው አዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን እንኖር ነበር ከማጋጎዣ አህያ እናገኛ ገንበጣም ጎባጣ። አዎ ነፍጠኛ ነኝ። በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላካት። አዎ ነፍጠኛ ነኝ። በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖሯት ኖሮ ኢትዮጵያን አፍርተው ሰንደቋን አልብሰው እንዳለ አበሻው በጀርባው ላይ አዝሎ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጩኖ ያጓጉዝ ነበር። እኔ በነፍስና በነፍስ ልዩነቱን ሳውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሀቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ።
የኢትዮጵያን ሕዝብ የሚፈታተኑ አደጋዎች። ምርጫ የሕዝብን መብት ለማስከበር የሚያስችል የሕዝብን ይሁንታ የሚያስገኝ ተደርጎ በርካታ አምባገነኖች ከፈረሱ በፊት ጋር ይሆን እንዲሉ ካፋኝ ሕጋቸው መሻሻል ይልቅ የተጭበረበረ ምርጫቸውን ፋይዳ ያለው ለማስመሰል ሲጥሩ ተስተውለዋል። ይህ ታዲያ ሕዝብ በወዶ ፈቃደኝነት እንዲገዛ ለማመቻቸት የታቀደ ነው። አምባገነናዊ ገጽታቸውን በምርጫ የሚሸፍኑበት ጭምብላቸው ደግሞ ሕዝብ ቆጠራ ነው። ለመሆኑ በዘር ያለ ውዴታ የሚለያየው ሕጋራዊ ሳይሻር ምን አይነት ትክክለኛ ቆጠራ ይደረጋል ብሎ ማመን ይቻላል? በዛሬቱ ኢትዮጵያ እንኳንስ ሕዝብን ማስፈራራት፣ ግድያን፣ ጭፍጨፋን መጠየፍ አቅቷቸው ከወንጀለኞች ጋር ተባባሪ በመሆን ግፍ የሚያስፈጽሙት የመንግስት ተሿሚዎች ባሉበት አገር ውስጥ እንዴት ሆኖ ነው ፍትሃዊ ምርጫም ሆነ የህዝብ ቆጠራ በሰላም ሊደረግ የሚችለው? ኮሎኔሉ ህዝብን እያታለለ በፈቃደኝነት ሰንሰለት በእጅና በእግሩ የሚያጠልቅበትን መላ እያቀደለት መሆኑ ግልጽ ነው። እነ ጃዋር በወንጀላቸው ሳይሆን በምርጫ ተወዳዳሪነታቸው ተፈርተው የታሰሩ ለመሆኑ የታሰሩበትን የተለየን ክብካቤና የነስክንድርን የእስር ስፍራ ማየቱ በቂ ነው። ይህን እስር ምርጫው እስኪያልፍ ድረስ ለማድረግ ምንም ወንጀል የሌለባቸውን እነስክንድርን ቀብድ አድርጎ ማሰሩ ደግሞ አለም ይባል አይደለም። ኮሎኔሉ ህዝብን የማጭበርበር ዘዴው ሲያልቅበት በድፍረት ንጹሃን ወገኖችን በማስገደል ተሰማርቶ እያስደረገው ነው። ማንኛውም አገራዊ አምባገነን ካደረገው በላይ መለስም ሆነ መንግስቱ የሰበሩትን የወንጀል ሬኮርድ አሻሽሎታል። በተደጋጋሚ ኮሎኔል በአባይ ወንዝ ሙላት፣ በዛፍ ተከላ፣ በእንጦጦና በሸገር ፓርክ እያዋዛ የህዝብን ጭፍጨፋ ለማድበስበስ ሲጥር ነው የተስተዋለው። ዛሬ የሰው ልጅ አይኑ እያየ ወደ እሳት ውስጥ የሚወረወርበት፣ አይኑ እያየ ቆዳው የሚሸለትበት ዘመን ላይ መድረሳችን እውን ህዝብ መከላከያ ወታደር አለው የሚያሰኝ መሆኑ አለ የሚባል ጉዳይ አይደለም። ኮሎኔሉ ከሱ በፊት የነበሩት ሁለቱም ገዢዎች ያልሞከሩት አይነት ወንጀልን እያሳየን ነው ያለው። ይህን መሳዩን ወንጀል የሚያጠናክረውን የዘር ህገ መንግሥት ሳያሽሩ ወደ ምርጫ ማለፍ እንዴት እንደሚቻል የሚያውቀው እሱ ብቻ ነው። ከፍተኛ የህዝብ ድምፅ አግኝቻለሁ ብሎ በተናከረ ደረጃ ወንጀልን ለማስፈጸም እንዲያስችለው ካልሆነ በስተቀር ምርጫ ከህዝብ የምክክር መድረክ ቀድሞ መምጣቱ የህዝብን ሰላም ማስፈን የሚያስችል አለመሆኑ ተደጋግሞ ቢነገረውም ሊሰማ አልቻለም። የሚታየው በሕፃንነቱ እናቱ የነገሩትን ህልም እውን ሲያደርግ ነው። በተንበሸበሸ ህዝባዊ ድግስ ዘውድ መጫን፣ አዲስ ንጉሥ እንጂ ለውጥ መች መጣ እንዳለው አርቲስቱ። አብይ አያደርገውም ለሚሉ ግብረ በላዎች ሲያደርገው መታየቱን ከተከፉ ደጋፊዎቹ ምስክርነት ቃል፣ በሻሸመኔና መሰል ስፍራዎች ህዝባዊ ጭፍጨፋ፣ ከአዲስ አበባ የመሬት ዘረፋና ነዋሪዎቹን ማፈናቀል አብይ ቆሞ አይኑ እያየ የሚያስፈጽማቸው ተግባሮች መሆናቸውን መገንዘቡ በቂ ነው። ለመሆኑ የኮቪድ-19 ህመምተኞች ቁጥር ጨምሯል በሚባልበት በአሁኑ ጊዜ ኮሌራን ምክንያት አድርጎ የተላለፈው ምርጫ የወያኔን ክልላዊ ምርጫ ለማጣጣል ምን ህጋዊ ማስረጃ ይኖረዋል? አገርና ህዝብን መከፋፈል የወያኔም ሆነ እሱን ለማደስ የመጣው ብልጽግና ፓርቲ ተባዩ መመሪያቸው ክልልን የሚወክል እስከሆነ ድረስ ማለት ነው። ያም ሆነ ይህ ቀልቀሎ ስልቻ ነው ነገሩ። ምርጫ ይደረግስ ቢባል የፖለቲካ መሪዎችን ጠራርጎ እስር ቤት ውስጥ ጥሎ እንዴት አድርጎ ነው ዴሞክራሲያዊ ምርጫ ማድረግ የሚቻለው? እንኳንስ ሄደውበት መጥቶ ያላንዳች ህጋዊ እገዳ በአገዛዙ እየታገዘ ግድያ የሚፈጽም ቄሮ የሚባል ነፍሰ ገዳይ ቡድንን አስቀምጦ ምርጫው ኢትዮጵያዊ ሊሆን የሚችለው እንዴት ሆኖ ነው? በአንድ ቤት ውስጥ በአባት ወይም በእናት የሚለያዩ የተናጠል ወንድምና እህት በተለያየ ብሔር ማንነት እንዲፈረጁ የሚያደርገው ህግ አራዊትን አስቀምጦ እንዴት አድርጎ ነው የክልል ፖሊሲን ማስፈጸምም ሆነ ትክክለኛ ቆጠራን ወይም የዘር ሐረግን ማወቅ የሚቻለው? ቅይጥነትን ለመብት አልባነት በሚዳርገው የክልል አስተዳደር ህገ ስርዓት ማን ባለመብት ማን መብት አልባ ሆኖ ሊቀጥል ይፈለጋል? አሁንም ተደጋግሞ እየተነገረ ያለው ህዝብን ወደ ባሰ እልቂት ለመውሰድ አብይ ቁልፍ ሚና እየተጫወተ ነው ያለው። ህዝብ ተወያይቶና ተነጋግሮ በሰላም ችግሩን እንዳይፈታና የአንድ ወገን ጥቃት እንዲፈጸም እያደረገ ያለው አብይ መሆኑ ግልጽ ነው። ፊትም ቢሆን ሰላማዊውን ከሽብርተኛው ጋር ቀላቅሎ ሲያስገባ ያሰላው ነገር እንደነበር ያረጋግጣል። ጊዜያዊ የሽግግር ወቅት ተፈጥሮ እርቅና ሰላም ይውረድ፣ ወንጀለኞች በፈጸሙት ይጠየቁ ተባለ እንጂ ህዝብን የዘረፉ አገርን ያራቆቱ በነጻ ተለቀው ወንጀል ይፈጽሙ አልተባለም። የሚፈልገውን የሚያደርገው ኮሎኔል ግን ለህዝብ ጆሮ ጥያቄ ጆሮ ባለመስጠት 4 ኪሎ ከተከለው ፓፓያ እየገመጠ ሲዝናና ይታየዋል። የሱንና መሰሎቹን መንደላቀቅ ደግሞ የደሃው ህዝብ ተስፋ አድርጎ ለማሳየት የላማለኝ በሰማይ ትርክቱን ጮክ ብሎ ማንበልበሉን ተያይዞታል። ለሁሉም ግን ከሽግግር መንገድ ውጭ ለአገር ሰላምን ማግኘት ማስቸገሩ በግሃድ እየታየ ነው። ድል ለኢትዮጵያ ህዝብ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
ቅጽ 41 ቁጥር 2 ጥቅምት 2008 ዓመተ ምህረት ረሃብ ለምን ደፈረን? የሀገራችንን ስምና ዝና በማጉደፍ የታወቁት ረሃብና ጠኔ ዘንድሮም ጓዛቸውን ጠቅለው ይዘው አገራችንን እየጎበኙ ነው። በአሁኑ ወቅት 8.2 ሚሊዮን የሚሆን ህዝብ በረሃብ አለንጋ እየተገረፈ ሲሆን ከጥቂት ጊዜ በኋላ ይህ ቁጥር ወደ 15 ሚሊዮን ያድጋል የሚል አስተያየት ጉዳዩን ከሚያውቁ ባለሙያዎች እየተነገረ ነው። በተለያዩ አገሮች በተለይም በማደግ ላይ ባሉ ድርቅ፣ የዝናብ እጥረት፣ የምርት መቀነስ ወዘተ በየጊዜው የሚከሰት ሲሆን ዜጎች በረሃብና በጠኔ ተሰቃዩ ሲባልና በዓለም አቀፍ ደረጃ ምጽዋት ሲለምኑ ግን አይታይም። ለምን የሚለው ጥያቄ ሁሉም ላይ የሚያቃጭል ነው። በየጊዜው በአገራችን እየተከሰተ ያለው ድርቅና የዝናብ እጥረት ለምን ዜጎቻችንን ለረሃብና ለእልቂት ያጋልጣል? አገራችን በኢኮኖሚ በድርብ አሃዝ አድጋለች፣ መንጥቃለች፣ በዓለም ፈጣን የኢኮኖሚ እድገትን አሳይታለች ተብሎ ነጋ ጠባ እየተለፈፈ ለምንድን ነው አሁንም ምጽዋት ለማኝ የሆነችው? መፍትሄውስ ምንድን ነው? የሚሉትና ሌሎች መሰል ጥያቄዎች በአእምሯችን የሚብላሉና መልስ ማግኘት የሚሹ ናቸው። ያለመታደል ሆኖ የሀገራችን አርሶ አደር በገዛ ሀገሩ ላይ እንደ ዜጋ ክብሩ ተጠብቆም ሆነ መብቱ ተከብሮለት አያውቅም። በሚያመርተው የእርሻ ምርት ወገኑን በቀለብ ቀጥ አርጎ የያዘ ከመሆኑ ሌላ የሀገሩን ሉዓላዊነትና ክብር ለማስጠበቅና አገሩን ከውጭ ወራሪዎች ለመከላከል አኩሪ የዜግነት ተግባራት የፈጸመ ዛሬም እየፈጸመ ያለ የህብረተሰብ ክፍል ነው። ይህ የአገሪቱ ዋልታና መሰረት የሆነው አኩሪ ዜጋ በተለያዩ ጊዜያት ስልጣን በያዙ ገዢዎች እንደ ዝቅተኛ ዜጋ እየተቆጠረ መብቱ እየተረገጠና ፍዳውን እየቆጠረ ኑሯል።
የባሳት ታምጣ ያለ የተለመደ ስቃዩን ችሎ የቆየው ያሳለፈው ስቃይ አልበቃ ብሎት ዳቦ ከሌለ ድንጋይ ብላ ከሚሉ ደፋርና ወሮ በላ ካድሬዎች ዘመን ደርሷል። ባጼው ዘመነ መንግስት በአርሶ አደሩ ላይ ይፈጸም የነበረው ግፍ መከራና ስቃይ በውል ያጤኑ አርሶ አደሩ ተቸግሮ ተርቦና ተጠምቶ ያስተማራቸው ወጣት ተማሪዎችና ምሁራን መሬት ላራሹ ለላብ አፍሳሹ ዳቦ ለተራበው የሚለውን መፈክር የትግል አርማቸው አርገው አገዛዙን ሲቃወሙ የነበሩት የአርሶ አደሩ ችግር የጠቅላላ የሀገሪቱ ችግር መሆኑን በውል በማጤን ነበር። በሚያዝያ ወር 1964 ዓመተ ምህረት የብዙሃኑ የቆመውን ታጋይ ድርጅት ኢሃፓን የወለደው ይኸው የአርሶ አደሩና በአጠቃላይም የጭቁኑ ህዝብ ፍዳና መከራ ነበር። በወቅቱ የነበሩት ተማሪዎችና የካቲት 1966ቱ ህዝባዊ እንቅስቃሴ አራማጆች መሬት ላራሹ ለላብ አፍሳሹ ብለው ህዝባዊ መፈክር ያስተጋቡለት በግንባር ቀደምትነት የታገሉለትና ከፍተኛ መስዋዕትነት የከፈሉበት የመሬት ጥያቄ እስከዛሬ አልተመለሰም። አርሶ አደሩ ዛሬም የመሬቱ ባለቤት አልሆነም። የመሬት ጥያቄ በአገራችን በአግባቡ መልስ እስካላገኘ ድረስና መሰረታዊ የሆኑት የኢትዮጵያ ህዝብ የፖለቲካ፣ የኢኮኖሚ፣ የማህበራዊና የፍትህ ጥያቄዎች በአግባቡ እስካልተፈቱ እስካልተመለሱ ድረስ አገራችን ከመከራ ከችግርና ከረሃብ ተላቃ በኢኮኖሚ በልማትና በስልጣኔ ጎዳና መራመድ የምትችል አይሆንም። ኢትዮጵያ አገራችን የዕለት ጉርስና መጠለያ የሌለው ህዝብ የሚተራመስባት የምድር ሲኦል ሆናለች። ሁሉም የኢኮኖሚ የማህበራዊ የአገልግሎት ዘርፎች ከፍተኛ ቀውስ ውስጥ ገብተዋል። በምግብ እህል ራስን መቻልና መሰረታዊ የሆኑ የፍጆታ ዕቃዎችን በአገር ውስጥ ማምረት የሚያስችሉ ሁኔታዎች አልተፈጠሩም። ከጊዜ ወደ ጊዜ ተለዋዋጭ የሆነው የዋጋ ንረት የሰራተኛውን የነፍስ ወከፍ ገቢ በከፍተኛ ሁኔታ ስለጎዳው ቁጥሩ ከፍተኛ የሆነው ሥራ አጥ የጥቂቱ አምራች ጥገኛ በመሆኑ የተነሳ በሚሊዮኖች የሚቆጠሩ ኢትዮጵያውያን ተመጽዋች ረሃብተኛ ለመሆን ተገደዋል። ወያኔ ከጥቂት ከበርቴዎችና ከባዕዳን ባለቱጃሮች ጋር የጥቅም ተካፋይ በመሆን መሬትና የአገሪቱን የተፈጥሮ ሀብት በጥቂቶች እጅ እንዲገባ በማድረጉ የተነሳ በሀብታምና በድሃው መካከል ያለው ልዩነት በሚያስደነቅጥ ደረጃ እጅግ ሰፍቶ ይገኛል። የደርግ የእዝ ኢኮኖሚ የወደቀ ቢመስልም መልኩና ስልቱን ለውጦ ዛሬም እንደ ትናንቱ የአገሪቱ ዋና ዋና የኢኮኖሚ አውታሮች በወያኔ ቡድን በሞኖፖል በወያኔ የእዝ ኢኮኖሚ ተይዞ ይገኛል። ለሀገሪቱ ኢኮኖሚ እጅግ ጠቃሚ የሆኑ የተለያዩ የማምረቻና የማከፋፈያ ድርጅቶች ወያኔ በፈጠራቸውና በሚቆጣጠራቸው የግል ድርጅቶች ቁጥጥር ስር ገብተዋል። የጥምር አሃዝ እድገት አሳየ እየተባለ በወዳጆቹ ይዘፈንለት እንጂ ወያኔ በየወቅቱ የሚቀይሳቸውና በስራ ላይ የሚያውላቸው የኢኮኖሚ ፖሊሲዎች እድገትን የሚያስገኙ ሳይሆን ኢኮኖሚውን የባሰ ችግር ውስጥ የሚከቱ ሆነው ተገኝተዋል። የነጣና የዕለት ጉርስ የሌለው ህዝብ ቁጥር ወደ 46 ሚሊዮን ይደርሳል። ከባድ በሆነ የድህነት አረንቋ ውስጥ ካሉት ኢትዮጵያውያን መካከል ወደ 38 ሚሊዮን የሚጠጉት በገጠሩ አካባቢ የሚኖሩ ሲሆን ቀሪዎቹ የከተማ ነዋሪዎች ናቸው። የወያኔ ባለስልጣናት ድርቅ እንጂ ረሃብ የለም በማለት በተደጋጋሚ የሐሰት ጥሩምባቸውን ቢያጮሁም በተለያዩ የሀገራችን ክፍሎች በገባው ድርቅና ተያይዞ በተከሰተው ረሃብ ምክንያት በተለያዩ ቦታዎች የቀንድና የጋማ ከብቶች መሞታቸው ሲታወቅ በቅርቡ ራቡ የህፃናትን ህይወት እየቀሰፈ መሆኑ ተዘግቧል። የህዝብ ቁጥር በፍጥነት እያደገ በሄደበት ሁኔታ የምግብ አቅርቦቱ ተመጣጣኝ ካልሆነ ከድርቁ በተጨማሪ ህዝብን ለራብና ለጠኔ የሚዳርግ መሆኑ ግልጽ ነው። ከ175 የሚሆነው የገጠሩ ነዋሪ ህዝብ ዛሬም በንጹህ የመጠጥ ውሃ እጦት ይሰቃያል። የጤና ጉዳይ ከተነሳም አምራቹ ኃይል ለወባ ለሳምባ ነቀርሳና ለሌሎች ተላላፊ በሽታዎች የተጋለጠ በመሆኑ በምርት ላይ የሚያደርሰው ችግር ቀላል አልሆነም። በሀገራችን ለሚታየው መጠነ ሰፊ ድህነትና እየተመላለሰ ለሚጎበኘን ረሃብ በዋነኛነት ተጠያቂው የመልካም አስተዳደር እጦት ነው። የኋላ ቀርነታችንና የድህነታችን ምንጭ የአስተዳደር ድክመት፣ የአመራር ጉድለትና የፍትህ መዛባት መፈራረቃቸው ለመሆኑ የአደባባይ ምስጢር ከሆነ ዘመናትን አስቆጥሯል። እነሆ ዛሬም ቢሆን ታታሪና ጠንካራ ሰራተኛ የሆነው የኢትዮጵያ ህዝብ የድካሙን ፍሬ መጠቀምና መቋደስ ያልቻለው ከጎኑ የሚቆም የሚረዳው አይዞህ የሚለውና የሚያስተባብረው መሪ ባለማግኘቱ ነው። ወያኔ ከፍጥረቱ ጀምሮ በየጊዜው በሚፈጽማቸው ጸረ ህዝብና ጸረ አገር ተግባራት የህዝብ አመኔታን ያላገኘና ከህዝብ የተነጠለ መሆኑ ግልጽ ነው። በህዝብ ላይ ያለው የበቀል ስሜትና ጥርጣሬ ከፍተኛ በመሆኑ ህዝብ በፖለቲካው ብቻ ሳይሆን በልማት አጀንዳዎች ላይ በነጻነት እንዳይመክርና እንዳይሳተፍ አድርጓል። አገዛዙ በየጊዜው የሚያወጣቸው የኢኮኖሚ መመሪያዎችና ፖሊሲዎች እንዲሁም እነዚህኑ ተግባራዊ ለማድረግ የሚወስዳቸው እርምጃዎች የሚያረጋግጡት ይህንኑ እውነታ እንጂ የሀገር ውስጥ ባለሀብቶች ያላቸውን ንዋይ በኢንዱስትሪና ልማት ዘርፍ እንዲያውሉ የሚያበረታታ አይደለም። የወያኔ አገዛዝ ከታሪክና ከስህተት ለመማርና ተምሮም ለመስተካከል ባህሪውና ተፈጥሮው የማይፈቅድለት በመሆኑ በየጊዜው ለሚከሰቱ እንደ ድርቅና ረሃብ ለመሳሰሉት ችግሮች ዘላቂ የሆነ መፍትሄ ከመስጠት ይልቅ ተፈጥሮንና ለጋሽ አገሮችን ሲኮንን ሲያወግዝ ይደመጣል። በዓለማችንም ሆነ በአገራችን የድርቅ ክስተት የረጅም ጊዜ ታሪክ ያለው የተፈጥሮ ባህሪ ነው። ድርቅ ጥንትም ሲከሰት የነበር ዛሬም ሆነ ወደፊት ሊከሰት የሚችል የአየር ለውጥ ነው። ለድርቅ መንስኤ ናቸው ተብለው ከሚጠቀሱት ምክንያቶች ውስጥ የህዝብ ቁጥር መጨመር፣ ለእርሻ ተግባር የሚውለው መሬት ለምነት መቀነስ፣ ከኋላ ቀር የአስተራረስ ዘዴ የተነሳ ከእርሻው ክፍለ ኢኮኖሚ የሚገኘው የምርት ውጤት ህዝቡን መመገብ አለመቻሉ የሚሉት ዋና ዋናዎቹ ሲሆኑ በአንድ አገር ውስጥ ለሚከሰት ረሃብ ግን ምክንያቱ በስልጣን ላይ ያለው አገዛዝ የሚከተለው የተሳሳተ የኢኮኖሚና የልማት ፖሊሲ መሆኑ ጥርጥር የለውም። ወያኔ መሬትን በመንግስት ቁጥጥር ስር ያደረገው በዘር ላይ የተመሰረተ የፖለቲካ ፖሊሲውን ለማራመድና ህዝብን በመያዣነት ለማፈንና ለመቆጣጠር ነው። በዚህ ጨቋኝ ፖሊሲ የተነሳ ግን በሚሊዮን የሚቆጠሩ ወገኖቻችን ለረሃብና ለበሽታ ተጋልጠዋል። መሬት በአገዛዙ ቁጥጥር ስር በመዋሉ ታታሪውና አምራቹ አርሶ አደር በትጋት ወደ ልማቱ እንዳያተኩር ትልቅ ጋሬጣ ደቅኖበታል። ዛሬ በወያኔ ብልሹ ፖሊሲ ምክንያት የብር ዋጋ እጅግ በመቀነሱ ለዘመናዊ እርሻም ሆነ ለፋብሪካ የሚሆኑ መሳሪያዎችንና ጥሬ ዕቃዎችን ከውጭ ለማስመጣት ለሚጥሩ አገር በቀል ባለሀብቶች የውጭ ምንዛሪን ማግኘት የሰማይን ያህል ርቆባቸዋል። የሀገር ውስጥ ባለሀብት ከባንክ ተበድሮ የልማት ሥራ እንዳያካሂድ ወለዱ ኑሮበታል። በአንጻሩ የወያኔ ባለስልጣናት የአገሪቱ አንጡራ ሀብት የሆነውን ለም የእርሻ መሬት ህዝቡን እያፈናቀሉና እያባረሩ ለውጭ ባለሀብቶች በርካሽ በመቸብቸብ ከፍተኛ ገንዘብ በመዝረፍ ላይ ይገኛሉ። በአገር ውስጥ ባንኮች በአነስተኛ ወለድና ከቀረጥ ነጻ የሆነ ኢንዱስትሪን ማስፋፋት በሚል ፌዝ የቻይና፣ የቱርክ የህንድ የፓኪስታንና የአረብ ወዘተ ቱጃሮች በቀላሉ አገሪቱን እንዲቀራመቱ በሩን ከፈላቸዋል። ወያኔ በዚህ ብቻ ሳይገታ አገራችን ካላት 1,127,200 ስኩዌር ኪሎሜትር የቆዳ ስፋት መሬት ውስጥ 64,000 ስኩዌር ኪሎሜትር ወይም 600 የሚሆነውን መሬታችንን ለሱዳን አሳልፎ ሰጥቷል። ይህ ለባዕድ የተሰጠው መሬት ቢያንስ ከ200 ዓመታት በላይ በኢትዮጵያ የግዛት ቁጥጥር ስር የቆየ ለመሆኑ በዓለም አቀፍ ደረጃ የተመሰከረ ነው። በርካታ የዓለም አቀፍ የምርምር ተቋማትና ጥናቶች እንዳረጋገጡት ከሆነ አገራችን በከርሰ ምድሯ በሚገኝ ሀብትም ሆነ ከምድር በላይ ባላት የተፈጥሮ ሀብት የበለጸገችና በቂ ክምችት ያላት አገር ናት። ያለመታደል ሆኖ ግን በዓለም ላይ ስሟ የሚጠራው በድህነትና በረሃብ ነው። በመሰረቱ ድርቅ ብቻውን ለረሃብ አይዳርግም። ድርቅ ረሃብን የሚወልደው የህብረተሰቡ ኢኮኖሚያዊና ማህበራዊ መሰረት ደካማ ሲሆን ብቻ ነው። ጠንካራ የኢኮኖሚ መሰረት ያላቸው በማህበራዊ ተቋምና አገልግሎት በሚገባ የተደራጁ አገሮች ድርቅን ሳይሆን የድርቅን ተጽዕኖ መቋቋም ችለዋል። በድህነት ላይ የተመሰረተ ኑሮና ከእጅ ወደ አፍ የማምረት ዘይቤ በአንድ ወቅት የሚደርስ የሰብል መበላሸትን ወይም መቀነስን ሊቋቋም የማይችል መሆኑ ግልጽ ነው። አንድ የድርቅ ወቅት ህዝቡን በስደት ለመፈናቀልና ለእርቂት ይዳርገዋል። በአንጻሩ ጠንካራ የኢኮኖሚ መሰረት ያለው ከእጅ ወደ አፍ ከሆነ አምራችነት የተላቀቀ ከዓመት ልብስና ከዕለት ጉርስ በብዙ እጅ የበለጠ ምርት የሚያመርት ህዝብና ለክፉ ቀን የሚሆነውን ጥሪት ያዳበረ ህብረተሰብ በአንድ ወይም በሁለት ዓመታት በሚከሰት ድርቅ ለረሃብና ለሞት አይዳረግም። በመሆኑም የረሃብ መሰረታዊ ምክንያት ድርቅ ሳይሆን ድህነትና ኋላ ቀርነት ነው። የድህነትና የኋላ ቀርነት ዋና መንስኤ ደግሞ የዴሞክራሲና የመብት አለመረጋገጥ እንዲሁም የመልካም አስተዳደር የፍትህ እጦት ነው። ዛሬ በአገራችን በየዓመቱ በረሃብ አለንጋ የሚጠበሰውና የሚሰቃየው ወገናችን የመስራት ችግር ኖሮት ወይም ችግርን የመቋቋም ችሎታ አንሶት አይደለም። የኢትዮጵያ ህዝብ እጅግ ታታሪና የፈጠራ ችሎታም ያለው ህዝብ ነው። የአገሪቱ መልክዓ ምድራዊ አቀማመጥ አስቸጋሪ በሆነበት ተራራማና ገደላማ ቦታዎች እንኳን ሳይቀር ወገቡን በገመድ ጠፍሮ ከገደል ላይ ተንጠልጥሎ ቆፍሮ ለማምረት የሚጥርና የሚለፋ በራሱ የሚተማመን ኩሩ ህዝብ ነው። ለም አፈሩ በጎርፍ ተጠርጎበት ማምረት ሲያቅተው ከዳገት የወረደውን ደለል አጠራቅሞ አፈሩን በማልማት ለማምረት የሚችል ትጉ ህዝብ ነው። ሰብሉ በዱር አራዊትና በአዋፍ እንዳይበላበት ማማ ሰርቶ ሲከላከል የሚውል ዝናብና ቁር ሳያግደው ሲንከራተት በወባና በተስቦ በሽታ እየተሰቃየ ግን በደካማ ጉልበቱ እንኳ አርሶ ለመብላት የሚጥር ታታሪ ህዝብ ነው። ህዝባችን ለረሃብ የተዳረገው የአገሪቱ የተፈጥሮ ሀብት ድሃ ሆኖ አይደለም። ለእርሻ አመቺ ከሆነው 16 ሚሊዮን ሄክታር መሬት ውስጥ ስራ ላይ የዋለው በጣም ጥቂቱ ነው። ታታሪና አምራች ህዝብ እያለን ስራ ላይ ያልዋለ የሀብት ምንጭ ሞልቶ ለምን ተራብ ብሎ መጠየቅ አግባብነት ያለው ጥያቄ ነው። መልሱም ግልጽና አጭር ነው። የአገራችን አርሶ አደር የሚያግዘው ሳይሆን የሚጫነው፣ የሚሰጠው ሳይሆን የሚነጥቀው ስለበዛበት ነው። አምራቹ ኃይል የተረጋጋ ህይወት ኖሮት ኑሮን ለማሻሻልና ቤተሰቡን በሚገባ መግቦ ለማሳደር ያንዴን ፋታ ያገኘበት ወቅት አለ ለማለት ያስቸግራል። በገዢዎቹ የሚወጡት የኢኮኖሚ የእርሻ ፖሊሲዎች በሙሉ ራስን መቻልን በራስ መተማመንንና ምርታማነትን የሚያበረታቱ አልነበሩም፣ አሁንም አይደሉም። የሚቀየሱት የኢኮኖሚ ፖሊሲዎች ሁሉ የህዝቡን የአደጋ መከላከያ ስልቶች የሚያዳክሙ፣ ምርትንና ምርታማነትን የሚያግቱ ከመሆናቸውም አልፎ ህዝብ በመንግስት ላይ መንግስት በህዝብ ላይ እምነት እንዳይኖረው ስለተደረገ ህዝቡ ለድህነትና ለችግር ተጋልጧል። በድርቅ ተጽዕኖ በቀላሉ የማይደፈረው አካባቢ ዛሬ በአነስተኛ የሰብል መጥፋት የተነሳ ህዝቡ ለከፋ ረሃብ ተዳርጓል። ለክፉ ቀን ብሎ እህል በጉድጓድ ያስቀምጥ የነበረውና ለዘር ይሆነኛል ብሎ ያስቀመጠውን እህል መብላት እንደ እርም ይቆጥር የነበረው አርሶ አደር በአገዛዙ የኢኮኖሚ ፖሊሲ የተነሳ ዛሬ ጥሪት እንኳን እንዳይኖረው ተደርጓል። አርሶ አደር ሆኖ የኔ ነው የሚለው የግል ማሳ፣ ገበሬ ሆኖ ለማረስ የሚያስችለው ጥማድ በሬ የለውም። አርሶ አደሩ ዛሬ ያገዛዙ ጭሰኛ ሆኗል። እነዚህና ከሌሎች የተሳሳቱ ያገዛዙ የፖለቲካ የኢኮኖሚና የማህበራዊ ፖሊሲዎች ጋር ተዳምረው የኢትዮጵያን ብሔራዊ ኢኮኖሚ መቅኖ ከማሳጣታቸውም በላይ ህዝቡን ለስደት ለረሃብና ለበሽታ ዳርገውታል። ወያኔ በህዝባችን ላይ ግፍና ደባ እየፈጸመ ያለው በነጻ ኢኮኖሚ መርህ ስም ነው። በነጻ የገበያ ኢኮኖሚ ስም የአገሪቱ ሀብት ጎሳዊ ለሆነ አድሏዊ ጥቅም ውሏል። ወያኔ ሀብትን ወደ ግል ይዞታ ማዛወር በሚል ሰበብ ከውርስ ባልተለየ ሁኔታ የህዝብን ሀብትና ንብረት በምርጥ አባላቱና በዙሪያው በኮለኮላቸው ተለጣፊ ድርጅቶች አባሎችና ቤተሰቦቻቸው ስም በእጁ አስገብቷል። በልማቱ መስክ ለራሱና ለሀገር ኢኮኖሚ ግንባታ ቁልፍ ሚና ሊጫወት የሚችለው የተማረና በስራ ልምድ ተመክሮን ያካበተው የሰው ኃይል ከስራው እየተባረረና እየተሰደደ በመስኩ እውቀትና ልምድ በሌላቸው ያገዛዙ ካድሬዎች እንዲተኩ ተደርገዋል። ወያኔ በሚከተለው የጎሳ የአፓርታይድ ፖሊሲ የተነሳ የሀገሪቱ ዜጎች በሙያቸው በጉልበታቸውና በገንዘባቸው በአገራችን የተለያዩ ክፍሎች እንዳይዘዋወሩና በፈቀዱት የሥራ መስክና አካባቢ እንዳይሰሩ ማነቆ በመሆኑ ለሥራ አጥነትና ለረሃብ ተዳርገዋል። አገዛዙ ከተወሰነ ክልል ውጭ ባሉ የአገሪቱ ክፍሎች የልማት ሥራዎች እንዳይሰሩም ሆነ መዋለ ንዋይ እንዳይፈስ የማይሸርበው ሴራ የለም። በሌላ በኩል ደግሞ ለመዋለ ንዋይ አቅርቦት እየተባለ የተለያዩ ጥቅሞችን በስውር ዘዴ በማግኘት የወያኔ ባለስልጣናት በብድር ስም በገፍ ወደ አገር ውስጥ የሚያስገቡት ገንዘብ አገሪቱን ከፍተኛ ዕዳ ውስጥ ዘፍቋታል። የከተማንም ሆነ የገጠር መሬትን ባለቤትነት በሞኖፖል በመያዝ ህዝቡ ያገዛዙ ጭሰኛ እንዲሆን ከማድረጉም በላይ በሊዝ ፖሊሲ ስም የአገሪቱ አንጡራ ሀብት የሆነውን መሬት ለባዕዳን አሳልፎ በመሸጡ ኢትዮጵያዊ ዜጋ በአገሩ የበይ ተመልካች እንዲሆን ተገዷል። ይህ አጥፊ የኢኮኖሚ ፖሊሲ ሆን ተብሎ አገሪቷንና ህዝቧን በመግደል ወያኔን በስልጣን ላይ ለማቆየትና የቡድንና የጎሳ ፍላጎትን ለማሟላት በረጅሙ ታቀዶ የተዘጋጀ ሲሆን በዚህ ፖሊሲም ተጠቃሚዎቹ ወያኔና ባዕዳን ኃይላት መሆናቸው በገሃድ የሚታይ ነው። የወያኔ አገዛዝ ለባዕዳን ጥቅም ያደረ ከመሆኑም በላይ በየጊዜው ከባዕዳን ጋር ከህዝብ ጀርባ በሚያደርጋቸው ውሎችና ስምምነቶች የተነሳ በህዝብ ላይ የሚደርሰው ችግርና መከራ ተባብሶ ይገኛል። የሀገራችን የተፈጥሮ ሀብት የሆኑት ብርቅዬ የዱር እንስሳት፣ የተፈጥሮ ደኖችና የውሃ ሀብቶቻችን ለከፍተኛ አደጋ ተጋልጠዋል። በዚህም የተነሳ ለዘለቄታው በሀገራችን የአየር ንብረት ላይ ሊከተል የሚችለው አሉታዊ ስጋት በመስኩ የተሰማሩ ባለሙያ የሆኑ ምሁራን የሚያወጧቸው ጥናቶች ያመለክታሉ። ሀገራችን ኢትዮጵያ በዓለም ከመጨረሻዎቹ ተርታ ድሃ ተብለው ከተመደቡት አገሮች መካከል አንዷ ናት። سمانيا كمتو يميونو هزب يميتدادرو بأرشاو يه ايكونومي زرف سيهون مريت بمنغست سم بوياني اگزاز كوتت ترسر سلهوننا ارسواد درو مريتون يني نوبلو اندلجو تنكباك بو يتبكا مرتام ماننتو لما سادك بالمچالو يرشاو كفل ايكونومي يامراچون ارسواد درمونا يكتماو النواري يمغب فجوتا يميام والاهونو عالتغنيم سلهونم ዋናው ችግር አርሶ አደሩ በሚያርሰው መሬት ላይ የይዞታ መብት ብቻ ሳይሆን የባለቤትነት መብት ማለትም መሬቱን የመሸጥ የመለወጥ የማውረስ በዋስትና የማስያዝ ወዘተ መብቱን ማወቅና በሕግ ማረጋጋት ባለመቻሉና ያገዛዙ የወያኔ ጭፈኛ በመሆኑ እንደሆነ ሊሰመርበት ይገባል። ከዚያ ዙሪት መውጣት የሚቻለውና ያገሪቷን የልማት እርምጃ አፋጥኖ ህዝቡን ከድህነትና ከረሃብ ማላቀቅ የሚቻለው በቅድሚያ በአገሪቱ የህዝብን መብት የጠበቀና ህዝብን ያሳተፈ ዴሞክራሲያዊ የፖለቲካ ስርዓት እውን ሲሆንና የአገርንና የህዝብን ብሔራዊ ጥቅም ያስቀደመ የኢኮኖሚ ፖሊሲ ተነድፎ ተግባራዊ ሲሆን ነው ብሎ ያባ ያምናል። የህዝብ መሰረታዊ ነጻነትና መብት መከበርና የኢኮኖሚ እድገት ተነጻጽለው የሚታዩ አይደሉም። ሁለቱ ተደጋጋፊዎች እንጂ ተጻራሪዎች አይሆኑም። በነጻ የመንቀሳቀስ የማሰብና ሐሳብን ወደ ተግባር የመቀየር ነጻ መብት ከሌለ የራስ አነሳሽነትንና አፍላቂነትን መሰረት ያደረገ የልማት እንቅስቃሴ ከቶም የሚቻል አይሆንም። ወያኔ በዘር ላይ የተመሰረተ የክልል አገዛዝን አዋቅሮ ባለበት ሁኔታ በጋራ ወይም በህብረት ላይ የተመሰረተ ብሔራዊ አገራዊ እድገትና ብልጽግና ከቶም ሊመጣ የማይችል መሆኑን ይሐባ ደጋግሞ ገልጿል። ስለሆነም ድርቅን እንቆጣጣራለን የሚል ቅዠት ባይኖረንም በድርቅ ሳቢያ እየገባ በየጊዜው ወገኖቻችንን የሚጨርሰውን ረሃብ ላንዴና ለመጨረሻ ጊዜ ለማጥፋት የወያኔን አፋኝ ዘረኛና አምባገነን አገዛዝ በተባበረ ክንድ እናስወግድ እንላለን። ረሃብ ከሀገራችን ይጠፋል። ህዝብ በተባበረ ትግል መብቱን ያስከብራል።
ከርሞለ ፋሽስቶ ያቦየ ፕሬስ ዛሬ ነቆጠዩ እንደረከከ የነጻነት ዋጋ ድንበሩ ከዚያነው በዘመናት ከልሞነ ፋሽስቶ
ተናቶን የበስኔ
ዛሬም ለቦጠኞ
ንበረከት
የነፃነት ዋጋ ድንበሩ ከዚያለው በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው